ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ሰኔ 20 2010 ዓ.ም ዝግጅታችን ጀመረ።
የተጀመረው የሰላም ሂደት በየሀገሮቻቸው ከፍተኛ ደስታ መፍጠሩን የገለጹት የኢትዮጵያና ኤርትራ አሳዛኝ የታሪክ ምዕራፍ መዘጋቱን አስታውቀዋል።
ከሁሉም ጎረቤቶች በተለይም ከኤርትራ ጋር ከፍተኛ የሰላም የእርቅ የይቅርታ ፍላጎት አለ።
የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ናቸው። የኤርትራ የውጭ ጉዳይ ሚኒስትር ኡስማን ሳልህም ተናግረዋል።
የኦሮሞ ነጻነት ግንባር በኢትዮጵያ መንግስት ጦርነት ታውጆበት ወደ ትጥቅ ትግል የገባ ድርጅት ነው። እንደገና የአሸባሪ ድርጅት ተብሎ አዋጅ የታወጀበት ድርጅት ነው። ይሄ አዋጅ አልተነሳም። የኦሮሞ ነጻነት ግንባር ዝግጁ መሆኑ ደጋግመን ገልጸናል። ይህንን እየጠበቅን ነው። በበኩላችን ይሄ ከኢትዮጵያ መንግስት ነው የሚጠበቀው። አሁን ስልጣን ከያዙ
ክቡራትና ክቡራን አድማጮች፣ እኛ አሁን የሰማችኋቸው የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳን ነው። አሁን በኢትዮጵያ ውስጥ እየተካሄደ ያለው ለውጥ አብዮቱን ለመቀልበስ እየተካሄደ ያለ ስለሆነ አንደግፈውም ሲሉ ለአሜሪካ ድምፅ ከሰጡት ማብራሪያ የተቀነጨበ ነው። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የኤርትራ የውጭ ጉዳይ ሚኒስትር ኡስማን ሳልህ በትናንትና ምሽቱ የቤተ መንግስት የራት ግብዣ ላይ ያደረጓቸውን ንግግሮች የያዘ ዘገባ በአብይ ርዕስ ይዘናል። ክቡራትና ክቡራን አድማጮች እንደምናመሻችሁ፣ የምናስተናግዳችሁ ሰሎሞን አባተና
አዳነች ፍስሐዬ ነን።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በኤርትራና በኢትዮጵያ መካከል የነበረው ግንኙነት ከተቋረጠ ወዲህ የመጀመሪያ ለሆኑ ንግግሮች የኤርትራ ከፍተኛ ልዑካን ቡድን አዲስ አበባ መግባቱ እንዳስደሰታቸው የምስራቅ አፍሪካ ሀገሮች የጋራ ልማት ባለስልጣን ኢጋድ ዋና ጸሐፊ ማህቡብ ሙአሊም አስታወቁ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የወሰዱት ደፋር ሲሉ የጠሩት ተነሳሽነት የጋራቸው የሆነ እጅግ የበዛ እሴት ያላቸው ሁለቱን አጎራባች ሀገሮች ወደ መጀመሪያ እርምጃቸው እንዳደረሳቸው የኢጋዱ ዋና ጸሐፊ መጠቆማቸውን ተቋሙ ዛሬ ያወጣው የፕሬስ መግለጫ ይናገራል። የኢጋድ ዋና ጸሐፊ አምባሳደር ማህቡብ ሙአሊም አክለው ለኢትዮጵያው ጠቅላይ ሚኒስትር አዎንታዊ ግብዣ መልስ ለሰጡት የኤርትራው ፕሬዚደንት ኢሳያስ አፈወርቂም አድናቆታቸውን ገልጸዋል። ንግግሮቹ በኢትዮጵያም በኤርትራም ሕዝቦችና በአጠቃላይ በቀጠናው ዘንድ የሚደነቅ ፍሬ እንደሚያፈሩ የአምባሳደር ሙአሊም እምነት ነው ያለው የኢጋድ የፕሬስ መግለጫ፣ ውይይቶቹ በተሳካ ሁኔታ እንዲካሄዱ ኢጋድ ማድረግ የሚችለውን ሁሉ ለማድረግ ቁርጠኛ መሆኑን አስታውቋል። የእነዚህ አዳዲስ ለውጦች በከፍተኛ ደረጃ ተጠቃሚ ናቸው ያላቸውን የሁለቱን ሀገሮች ሕዝቦችም ኢጋድ እንኳን ደስ ያላችሁ እንደሚል መግለጫው አክሎ ጠቁሟል።
ወደ ክልላችን የሚፈርሱት ኢትዮጵያውያን ቁጥር በእጅጉ ጨምሯል ይላሉ ፑንትላንድ ያሉ የሶማሊያ ባለስልጣናት። የቪኦኤ የሶማሊኛ አገልግሎት ዘጋቢ ፋዶማ ያሲን ጃማ ዛሬ ቦሳሳ ከተማ ኢትዮጵያውያኑ የሚኖርባቸውን መንደሮች ተዘዋውራ በማየት ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች።
ክቡራትና ክቡራን አድማጮች፣ ይህ ዜና የተጠናቀረ ነው፣ እንደደረሰን እናቀርባለን። የደቡብ ሱዳን ፕሬዚደንት ሳልቫኪር እና ተቃዋሚው ወገን ዛሬ በ72 ሰዓታት ውስጥ ተግባራዊ የሚደረግ ተኩስ የማቆም ስምምነት ፈርመዋል። ሳልቫኪር እና የተቃውሞ መሪ ሪያክ ማቻር በሱዳን ዋና ከተማ ካርቱም ፊት ለፊት ተገናኝተው ከተነጋገሩ በኋላ መፈራረማቸው በደቡብ ሱዳን መንግስት ተረጋግጧል። ስምምነቱ ለሰብአዊ ረድኤት መንገድ እንዲከፈት፣ እስረኞች እንዲፈቱ፣ ወታደራዊ ኃይሎች እንዲወጡ ጥሪ እንደሚያደርግ ሱና የሚባለው የሱዳን የዜና አገልግሎት ዘግቧል። የአፍሪካ ህብረትና የምስራቅ አፍሪካ ክልላዊ ወታደራዊ ኃይሎች ተኩስ የማቆሙ ስምምነት መተግበሩን እንደሚከታተሉ ሱና አስታውቋል።
አድማጮች፣ ቀደም ሲል የተነበቡን መግቢያ ድግሜ አነበዋለሁ። አሁን ደርሶልናል ዘገባው። ወደ ክልላችን የሚፈርሱት ኢትዮጵያውያን ቁጥር በእጅጉ ጨምሯል ይላሉ ፑንትላንድ ያሉ የሶማሊያ ባለስልጣናት። የቪኦኤ የሶማሊኛ አገልግሎት ዘጋቢ ፋዶማ ያሲን ጃማ ዛሬ ቦሳሳ ከተማ ኢትዮጵያውያኑ የሚኖርባቸውን መንደሮች ተዘዋውራ በመጎብኘት ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች።
የፑንትላንድ ባሬ ክልል አገረገዢ ዩሱፍ መሐመድ ጤቦ ባለፈው እንደ አውሮፓውያን አቆጣጠር ግንቦት ወር ብቻ ከ9700 በላይ ኢትዮጵያውያን ፍልሰተኞች እንደገቡ ይናገራሉ። በዚህ ወር ደግሞ ቁጥሩ ከዚያ እጥፍ ሊሆን እንደሚችል ገልጸዋል። በዚህ ሳምንት በአንድ ሌሊት ብቻ ፑንትላንድን ከሶማሊላንድ በሚያዋስነው ድንበር አቋርጠው የገቡ 400 ፍልሰተኞችን መዝግበናል ይላሉ ባለስልጣናቱ። ካነጋገረቻቸው መካከል አንደኛው እዚህ ለመቆየት አልፈልግም ብሏታል።
ወናኒ በርባዴቹር አስከሰ ታይቲኒ ወንተኒ ይጀቹንጁር ታርበዴሙ በርባዴ ከመታገያ ይጀቹ አስከሰ ቢሻን ከምጉርጉሮ ፈሳላ እነኩኒ ማላካን ዩኤን እንጀራኒ ሳዲ ወንተ ገርጋር ፈከወን እንጁር ይጀቹ
እዚህ ምንም ማደርገው ነገር የለም መሄድ ብቻ ነው የምፈልገው ውሃ በፌስታል የሚሸጥበት ሀገር ነው ለዚያም ደግሞ ገንዘብ ያስፈልጋል ያለው ስደተኛው የተባበሩት መንግስታት ድርጅትም ቢሆን ምንም የሚያደርገው እርዳታ የለም ብሏል። የሶማሊያ ባለስልጣናት እንዳሉት ፍልሰተኞቹ የሚመጡበት ምክንያት እጅግ አብዛኞቹ ወደ የመንና ሳውዲ አረቢያ ለማቅናት ስለሚፈልጉ ነው። የስደተኞቹ ቁጥር በአሁን ወቅት የጨመረበት ምክንያት ባይታወቅም ማለት ዘጋቢው አፋዱሞ በጉዳዩ ዙሪያ እንቅስቃሴ የሚያደርጉ ተሟጋቾች ግን ኢትዮጵያ ውስጥ በሶማሊዎችና ኦሮሞዎች መካከል ያለው ውጥረት አንዱ ምክንያት እንደሆነ ይናገራሉ።
የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የሀገሪቱ የህግ መምሪያ ምክር ቤት አባላት የሆኑት ሪፑብሊካውያን የሀገሪቱን የኢሚግሬሽን ፖሊሲ ለመለወጥ ያቀረቡትን እቅድ ሐሳብ እንዲደግፉ ዛሬ ተማጽነዋል። በህግ መወሰኛው ምክር ቤት ያሉት ዲሞክራቶች ላይቀበሉት እንደሚችሉ ግን መተንበያቸው አልቀረም። የህግ መወሰኛው ምክር ቤት ድምጽ እንዲሰጥበት ይጠበቃል። መጻኢ ዕድሉ ግን አልታወቀም። የዩናይትድ ስቴትስ ከፍተኛ ፍርድ ቤት ትላንት የትራምፕ አስተዳደር በአምስት ሙስሊሞች የሚበዙባቸው ሀገሮች ላይ የደነገጉትን የጉዞ እገዳ እንዲጸና አድርጓል። ፕሬዚዳንት ትራምፕ አጨቃጫቂ ከሆኑት ፖሊሲዎቻቸው አንዱን ገቢራዊ ለማድረግ አስችሏል ተብሏል። ፕሬዚዳንቱ በዩናይትድ ስቴትስ የኢሚግሬሽን ህግ መሰረት በሀገሪቱ ብሔራዊ ጸጥታ ላይ ስጋት ከሚያሳድሩ የውጭ ሀገራት ላይ የሚደነገገውን ጉዞ የመገደብ ህገ መንግስታዊ ስልጣን አላቸው በሚል ነው ከፍተኛ ፍርድ ቤት 5-4 ድምጽ የወሰነው። ዘጋቢያችን ፓትሲ ዊዳኩስ ዋራ ዘገባ የሄኖክ ሰማግዜር አቀርበዋል።
ክቡራትና ክቡራን አድማጮች ከኢጋድ የደረሰን ሌላ ዜና አለ። የምስራቅ አፍሪካ ሀገሮች የጋራ ልማት ባለስልጣን ኢጋድ የተቋሙ ከፍተኛ ማካሪ የነበሩትን ኮሎኔል ገብረ እግዚአብሔር ዓለም ሰገድን አስተናበተ። በምስራቅ አፍሪካ ሀገሮች የጋራ ልማት ባለስልጣን ኢጋድ ዋና ጸሐፊ አምባሳደር መሐቡብ ሙአሊም የተፈረመ ደብዳቤ ባለስልጣኑ የኮሎኔል ገብረ እግዚአብሔር ዓለም ሰገድን አገልግሎት ማቋረጡን ይናገራል። ይህ ከትናንት በስቲያ ሰኞ ሰኔ 18 2010 ዓ.ም ተመረተ የተጻፈ ደብዳቤ ስለ ኮሎኔል ገብረ እግዚአብሔር ዓለም ሰገድ መሰናበት ዝርዝር አላሰፈረም። ይሁን እንጂ ስራቸውን ያስቆማቸው በዚያኑ ቀን መሆኑን አስታውቆ የኢጋድን ንብረት ሁሉ ከትናንት በስቲያ ከቀኑ 8 ሰዓት ተኩል በፊት እንዲያስረክቡ አዟል። ስለ ኮሎኔል ገብረ እግዚአብሔር ዓለም ሰገድ ድንገተኛና የተጣደፈ መሰናበት ተጨማሪ ማብራሪያ ለመጠየቅ የኢጋድን ባለስልጣናት ለማግኘት እየጣርን እንገኛለን። ቃል አቀባዩ አብዱላሂ ቡስሪን ለማግኘት ያደረኩት ተከታታይ ሙከራ አልተሳካም። ይሁን እንጂ ኮሎኔል ዓለም ሰገድን ማሰናበቱንና የኢጋድ ውክልና እንደሌላቸው በመግለጽ ኢጋድ በኬንያ ጋዜጦች ላይ ማስታወቂያ አውጥቷል። ኮሎኔል ገብረ እግዚአብሔርን ለማግኘት ሞክሬ ነበር በተደጋጋሚ ስልካቸውን አንድ ጊዜ አንስተው እኔ ደውላለሁ ብለው ዘግተዋል። ከዚያ በኋላም በተደጋጋሚ ሞክሬ ስልካቸው አልተነሳም። ስለ ኮሎኔል ገብረ እግዚአብሔር እና ስለ አሁኑ የኢጋድ ውሳኔ የሚያውቁት ነገር እንዳለ ከዚህ ቀደም በሶማሊያ የምርጫ ወቅት የተመልካች ወይም የታዛቢነት ኮሚቴ ሊቀመንበር የነበሩትን ለፓርላማው ተጠሪ የሆነውን ይመሩ የነበሩት ፕሮፌሰር አብዲ ኢስማኤል ሳማታርን ወደ ሚኒሶታ ደውዬ አነጋግሬያቸው ነበር። ፕሮፌሰር ሳማታር በሚኒሶታ ዩኒቨርሲቲ መምህር ናቸው። ኮሎኔል ገብረ እግዚአብሔር ዓለም ሰገድ የኢጋድ ስልጣናቸው የይስሙላ ወይም የሽፋን ነው እንጂ የኢትዮጵያን ተልእኮ ለማሳካት በጠቅላይ ሚኒስትር መለስ ዜናዊ የተቀመጡ ሰው ናቸው ብለውኛል።
I saw quite a large number of Somali quote-unquote politicians, MPs and others hang around him as if they were flies on a honeypot.
ኮሎኔል ዓለም ሰገድ በሶማሊያ ውስጥ የተለያዩ ተጽዕኖዎችን በማሳደር የሚታወቁ ሰው በመሆናቸው የሀገሪቱ ባለስልጣናት በዙሪያቸው ይከቧ እንደንብ ይዘው ይከቧቸው እንደነበረ ገልጸውልኛል ፕሮፌሰር ሳማታር። ከዚያ በተጨማሪም ያሁኑን የተጣደፈ የኮሎኔሉን መሰናበት የጠቅላይ ሚኒስትር አብይ አህመድ መንግስት እያደረገ ያለው የጸጥታ ማስተካከያ እርምጃ አካል ነው ብሎ እንደሚያስቡ ነግረውኛል።
The abruptness with which he was fired has something to do with the shakeup that taking place in the security.
የተከበራችሁ አድማጮች ዝርዝር መረጃዎችን ስለ ኮሎኔል ገብረ እግዚአብሔር ከስራ መሰናበትና ስለ ኢጋድ እርምጃ እንደዚሁም በኢትዮጵያ መንግስት ያለውን ሁኔታ አስመልክቶ ተጨማሪ መረጃዎችን ይዘን እንመለሳለን። ዜናው አበቃ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትስ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ሰኔ 22/2010 ዓ.ም ምሽት ፕሮግራም ነው።
በኢትዮጵያ አሁን እየተካሄደ ያለው ዘመቻ አብዮቱን ለማጨናገፍ የታለመ በመሆኑ እንቃወማለን ይላል የኦሮሞ ነጻነት ግንባር።
የኤርትራ የውጭ ጉዳይ ሚኒስትር ባሁኑ ጊዜ ጉብኝት እያደረጉ ያሉት ኦስማን ሳልህ ትናንት በቤተ መንግስት ከተናገሩት ቀንጨብ አድርገን እናሰማችሁ።
እኛ ሁለት ህዝቦች ሁለት ሳንሆን አንድ ህዝብ ነን። አብረን ለመኖርም እንፈልጋለን።
ተከበራችሁ አድማጮች የጠቅላይ ሚኒስትር አብይ አህመድንና የውጭ ጉዳይ ሚኒስትር ኦስማን ሳልህን ንግግር ያዘው ዘገባ በእለቱ አብይ ርዕሳችን ይቀርባል። የመጽሔቱ ክፍለ ጊዜ አሁን ይጀምራል። የተጀመረው የሰላም ሂደት በየሀገሮቻቸው ከፍተኛ ደስታ መፍጠሩን የገለጹት ኢትዮጵያና ኤርትራ አሳዛኙ የታሪክ ምዕራፍ መዘጋቱን አስታውቀዋል። ትናንት አዲስ አበባ የገባው የኤርትራ መንግስት ከፍተኛ ልዑካን ቡድን በብሔራዊ ቤተ መንግስት የእራት ግብዣ ተደርጎለታል። እስክንድር ፍሬው ተከታዩን ዘግቧል።
የአዲስ አበባው ብሔራዊ ቤተ መንግስት ትናንት የሰላም አዳራሽ ሆኖ አምሽቷል። ጠቅላይ ሚኒስትር አብይ አህመድን ጨምሮ የኢትዮጵያና የኤርትራ ከፍተኛ ባለስልጣናት ባንጋፋው ድምጻይ መሐሙድ አህመድ መሪነት ስለ ሰላም በጋራ ዘምረዋል። ለሰው ልጆች ባለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ። ትናንት ከሰዓት አዲስ አበባ የገባው የውጭ ጉዳይ ሚኒስትር ኦስማን ሳላህና የፕሬዝዳንት ኢሳያስ አፈወርቂ ልዩ አማካሪ የማነ ገብረአብ የሚገኙበት የኤርትራ መንግስት የልዑካን ቡድን በዚሁ በብሔራዊ ቤተ መንግስት የራት ግብዣ ተደርጎለታል። ይህ የራት ግብዣ ስነ ስርዓት ግን ንግግሮች የተደረጉበት ሁለቱ ሀገራትም ከሰላም አንጻር ያላቸው አቋም በይፋ የተገለጸበት ጭምር ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ባደረጉት ንግግር ሀገራቸው ለሰላም ዝግጁ መሆኗን አብራርተዋል።
ከሁሉም ጎረቤቶች በተለይም ከኤርትራ ጋር ከፍተኛ የሰላም የእርቅ የይቅርታ ፍላጎት አለ። ምክንያቱም ጥላቻው፣ ስድድቡ፣ ብሽሽቁ አሁን ባለንበት እድሜ የሚያዋጣው ነው አላገኘ ነው። በልጅነት እድሜ ብሽሽቅ ያምራል፣ ከፍ እያሉ ሲሄድ ደግሞ ልብ ያደክማል። እና አሁን ባለው እድሜ ከኤርትራ ጋር ብሽሽቅ አንፈልግም፣ ፍቅር ነው የምንፈልገው። የናፈቀን አስመራ መተን ወንድሞቻችንን ማቀፍ መሳም ነው። ከዚያ በመለስ ያሉ ጥያቄዎች ለእኛ በጣም ትናንሽ ናቸው። ከፍቅር የሚተካከል ምንም መመዘኛ የለም። በፍቅር ከተግባባን ድንበር የምናሰምረው ሳይሆን የማያስፈልገን ሊሆንም ይችላል። በፍቅር ከተግባባን እዚያ ያለ የተረፈ ነገር ካለ እዚህ ምንካፈለው እዚህ ደሞ ካለ እዚያ ምንካፈለው ይሆናል።
ተከላይ ሚኒስትሩ በዚህ ንግግራቸው ከኤርትራ ጋር የሚኖረው ግንኙነት መሻሻል ያለበት በፍጥነት መሆኑንና ለዚህም በር መከፈቱን ገልጸዋል።
አሁን የዛሬው ቀን ጥቁር መጋረጃ መቀደዱን ያሳያል። ከዚህ በኋላ ባለው ንግግር ፍቅር እንዴት ይደረጃል? እንዴት ያብባል? እንዴት በጋራ እንሰራለን? ለሚለው ጉዳይ እየተመካከርን እንደያስፈልግነቱ ለሁለቱም ህዝቦች የምስራች የምናበስር ይሆናል። አርቲስቶች መጪው መስከረም የምናከብረው አዲስ አበባና አስመራ ስለሆነ ከወዲሁ ዝግጅት እንድታደርጉ ምዝዋ ላይ ወክ ማድረግ እናፈቃችሁ ኢትዮጵያውያን የኢትዮጵያ የመንግስት ራስ ለጀምር ልትዘጋጁ ከኤርትራው እንደምናያቶቻችን ሲመጡ እንኳን ደህና መጻፉ ሙላችን ልትቀበሉ።
የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ልዩ አማካሪ አቶ የማነ ገብረአብ በበኩላቸው ከሁለቱ ሀገራት ግንኙነት አንጻር አዲስ ምዕራፍ መጀመሩን እየተናገሩት
ዛሬ ስንገናኝ ከሃያ አመት በኋላ ነው የተገናኘነው። ግን ስንገናኝ ሃያ አመት ያህል እንዳልተገናኘን የሚመስል ነገር አልነበረም። ያለምንም ማቋረጥ አብረን እንደነበር ነው የተገናኘነው። ዛሬ በመሀከላችን ምንም ያስተሳሰብ ልዩነት የለም። አንድ የሚያሳዝን የታሪክ ምዕራፍ ዘግተን ወደ አዲስ ምዕራፍ ገብተናል የሚል እምነት አለን።
የኤርትራው የውጭ ጉዳይ ሚኒስትር አቶ ኡስማን ሳልህም በስነ ስርዓቱ ላይ ተናግረዋል።
እኛ ሁለት ህዝቦች ሁለት ሳንሆን አንድ ህዝብ ነን። አብረን ለመኖርም እንፈልጋለን። ድንበር የጋረደን አይነት ሊሆን አይችልም። እዚህ አዲስ አበባ ያየነው የህዝቡ የደስታ ስሜት አስመራም በተመሳሳይው ነው። የአስመራ ህዝብ፣ የኤርትራ ህዝብ እዚህ ሳምንቱን ሙሉ ሲደረግ የቆየውን የደስታ ዝግጅት ሲመለከት ሰንብቷል። ስለሆነም እኛም ደስ ብሎናል።
የኤርትራ መንግስት የሉካም ቡድን አዲስ አበባ የመጣው ኢትዮጵያ የአልጀርሱን ስምምነትና የድንበር ኮሚሽኑን ውሳኔ እንደምትቀበልና እንደምትተገብር መግለጿን ተከትሎ ነው። የኤርትራ መንግስት የሉካም ቡድን በዛሬው ዕለት በሐዋሳ የሚገኙ የልማት ፕሮጀክቶችን መጎብኘቱን የውጭ ጉዳይ ሚኒስቴር አስታውቋል። እስካሁን ወደ ዋናው ውይይት ስለመገባቱ ግን የተገለጸ ነገር የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ከአሜሪካ ድምጽ መጽሔት ነው እያደመጣችሁት ያላችሁት። የሰማችሁት የዕለቱን አብይ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
ሰሞኑን በአማራ ክልል በተለይም ከሚሴ ልዩ ዞን ውስጥ በሚገኙ የባቲ፣ የከሚሴና ሮቢት ከተሞች ነዋሪ በሆኑ የንግድ ባለንብረቶች ላይ ጥቃት መካሄዱ ተሰምቷል። ጥቃቱ የከፋ ነበር የተባለው ደግሞ ባቲ ውስጥ በወርቅና በሌሎችም የንግድ ዘርፍ ላይ በተሰማሩ የትግራይ ተወላጆች ላይ እንደሆነ አንዳንድ ያነጋገርናቸው የጥቃቱ ተጋላጮች ገልጸውልናል። ይህንኑ በተመለከተ ከአማራ ክልል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሱ ጥላሁን እንዲሁም የአረና ትግራይ ፓርቲ አወጣውን መግለጫ አካቶ አዲሱ አበበ ተከታዩን አጠናቅሯል።
የግጭቱ መነሻ ባለፈው ቅዳሜ እንደ አዲስ አበባው ለጠቅላይ ሚኒስትር አብይ አህመድ አመራር ድጋፍ ለመስጠት ባቲ ውስጥ የተጠራው ሰልፍ እንደነበር፣ ሆኖም በዚያ ሳቢያ ግጭት መከሰቱን ነው ያነጋገርናቸው ሰዎች የገለጡልን። የትግራይ ክልላዊ መንግስት ስለ ሁኔታው እንዲያብራራልን ወደ ቃል አቀባዩ አቶ ረዳይ ሀለፎም ዘንድ ያደረግነው የስልክ ጥሪ አልተሳካም። ወደ አማራ ክልል የኮሚኒኬሽንስ ቢሮ አቶ ንጉሱ ጥላሁን ዘንድም ያደረግነው የስልክ ጥሪ ስልኩ በተከታታይ በመያዙ አልቀናንም። ይሁንና በዚህ ጉዳይ ላይ ለትግርኛ ቋንቋ ክፍል የሰጡትን አግኝተናል። እነሆ
አሁን የክልሉ የፈጠታ መዋቅርና አመራሮች ተመድበው እዛ ሄደዋል። ስለዚህ ዋናው ነገር ማረጋጋት ስለሆነ እዛ ሄደዋል። ከዛ የዘለለ በጉዳቱንም አይነቱንም ተላልላቸዋል።
ወዴት ነው የተላኩት? አሁን
እዛ ቦታው ባቲ አካባቢ ማለት ነው።
ባቲ ብቻ ነው እናንተ የደረሳችሁበት ወይም የደረሳችሁት ሪፖርት?
አጠቃላይ ይሄንን በተመለከተ መረጃውን እንዳገኘ በዝርዝር ሰጣለሁ።
የአረና ትግራይ ፓርቲ በበኩሉ ድርጊቱን አውግዞ መግለጫ እንዳወጣ ሊቀመንበሩ አቶ አብርሃ ደስታ ገልጸውልናል።
የደረሰው ያው የትግራይ ተወላጆች አሉ እዛ አካባቢ ሊፈርተው የሚወሉ ሲቪል ሰላማዊያን ሰዎች ናቸው። የሆነ ችግር ተፈጠረ ተባለ። ችግሩ ግልጽ አይደለም፣ ግን የትግራይ ተወላጆች እየተጠቀሙ ችግር እየፈጠሩ ነው ተብለው ደግሞ በጸጥታ ኃይሎችም እየተያዙ እየተወሰዱ ድብደባም ተፈጽሞባቸዋል። አንድ ሰው መሞቱ እየተነገረ ነው ያለን መረጃ እና ይህንን አውግዘን ነው መግለጫ ያወጣ ነው። አንድ ሰው በብሔሩ ምክንያት በቋንቋው ምክንያት ጥቃት ሊደርስበት አይገባም ብለን ነው መግለጫ ያወጣ ነው። ከዛ የደረሰን መረጃ እኛ ምንም ሳናደርግ ትግርኛ ተናጋሪ በመሆናችን የትግራይ ሰዎች በመሆናችን ምክንያት ነው ጥቃት እየደረሰብን ያለው ነው ያሉን።
ይህን ያላችሁ ማን ነው?
ደግሞ ከዛ የሚወጡ ሰዎች ናቸው ለቢሮ መጥተው መረጃ ያደረሱ።
የአደጋውን መጠን በተመለከተ አንድ ሰው እንደሞተ ሰምተናል ብለውኛል። የቆሰሉ ምን ያህል ናቸው? የሟቾች ቁጥርም ደግሞ ያው አንድ ብቻ ነው እስካሁን አሁን እናርሶ እስከምናወራበት ጊዜ ድረስ
የሰማሁት እስካሁን ድረስ አንድ ሰው መሞት ነው። ሌሎቹ ደግሞ ጥቃት ይወሰባቸዋል። ታስረው የተያዙም አሉ። ለምን እንደተያዙ ግልጽ ባይሆንም ይሄ ነው ያለኝ መረጃ።
ስማቸው እንዳይገለጥ የጠየቁና ጥቃቱ ደረሰብን ያሉ ሁለት የትግራይ ተወላጆችንም አነጋግረናል። ቀጣዩ እንግዳ ንብረታቸው ላይ ምን እንደደረሰ የሚያውቁት ነገር የለም፣ ግን ስለፈራሁ ብቻ እዚያው ባቲ ውስጥ ተደብቄ ነው ያለሁት ብለውኛል።
እንግዲህ ያላየነው ተደብድበዋል። እዚያ ያሉ በርከኞቻችን ተዘርፈዋል። እኔ ደህና ነው እንግዲህ ብር አልከፈት ስላቸው እኔ ደህና ነው
ምን
ስላላለን እጅም አላየሁትም።
የት ነው ያሉት እርስዎ?
እዛው ነው ያለው፣ ባቲ ነው ያለው።
እና መዘረፍ አለመዘረፉንም አያውቁም?
አላወቁም። እንግዲህ እጅ ያለውና ከዛ በኋላ ነው የሚሆነው።
ሌሎቹን የሚያውቁት አለ? ቤታቸው የተዘረፈ ንብረታቸው በሌቦች የተሰረቀ?
አዎ ይሄዳሉ። የተፈባቸው የተወሰደባቸው አሉ፣ ግን አይተንም አናውቅ። እንግዲህ አየን፣ በጣም የሚያሳዝን ስራ።
ከየት ነው ግን ይሄ የሆነው? እነማን ናቸው ይሄ እናረጉ የሚሏቸው?
ማንም ያውቃቸዋል? እንደዚህ ማንም አያውቃቸውም። እኛም እኔ በበኩሌ ማውቀው ሰውም አላየሁም እዛው ላይ ማለት።
እኒህኛው ደግሞ ባቲ ውስጥ በወርቅ ንግድ ላይ የተሰማሩ ባቲ ውስጥ ለረጅም ጊዜ የኖሩ የትግራይ ተወላጅ ናቸው። አሁን ግን ይላሉ ሸሽቼ ሌላ ቦታ ነኝ።
ዳሜለት በተፈጠረው ግርግር ምክንያት ነው ወደ መቀሌ ልሄድ የቻልኩት። ህብረተሰቡ ቅዳሜ በቀን 16 በተደረገው የዶክተር አብይ ድጋፍ ሰልፍ በኋላ ላይ ግን ከድጋፍ ወደ ተቃውሞና ወደ ግለሰቦች ቤት መስበር፣ ግለሰቦችን ማጥቃት ወደ አንደዛ አይነት ተቀየረ። በዋናነት በትግራይ ተወላጆች ሆቴል ያላቸው የአማራ ተወላጆች እና አንዳንድ ግለሰቦች ነው።
እርስዎ ላይ ምን ደረሰ?
እኔ ላይ የደረሰ እንግዲህ ወርቅ ቤት ንግድ ስራ ነበረ የተሰማራሁት። ለስድስት አመት ያህል ስራ ቆይቻለሁ። የኔም ቤት በብዛቱ ነው ሰብረው በመግባት እዛ የነበረውን በሙሉ ለሀብት ብር፣ ወርቅ፣ የውጭ ብር ጌጣጌጥ፣ እንዲሁም የውጭ ወርቅ እና የሀገር ውስጥ ወርቅ የነበረው ሙሉ በሙሉ 100% በሚባል ደረጃ አንዳንድ የሚያስፈልጋቸውን እቃ ከወሰዱ በኋላ የቀረውን እቃ ጠረጴዛም ይሁን ምንም አንዳንድ የሚጠቀምባቸው ማቴሪያሎችን ሰባብረዋቸዋል። ዱቄት ሆኖ ነው ያገኘሁት ቤቱን። በአጠቃላይ
እነማን ናቸው እንዲህ ያደረጉት?
በጭራሽ የማላውቃቸው ሰዎች ናቸው። የባቲ ልጆችም አይመስሉኝም። እኔ ከማውቃቸው ግለሰቦች መካከል አይደሉም። ምንም እኔ የማውቀው ሰው አልነበረም።
ከባቲ ውጪ የመጡ ናቸው ማለት ነው የሚሉት
ነው ብዬ በእርግጠኝነት መናገር አልችልም። ምክንያቱም እኔ ሰዎቹን ፊታቸውን ከዚህ በፊት አይቻቸው ማለት ነው። በእርግጥ እዛ ከተማ ላይ ለሚኖር ሰው እንደኔ ይህን ያለ አመት ለኖረ የባቲን ሰው ለማወቅ በጣም ቀላል ነው። ከተማዋ ጠበብ ያለች ናት። ሁሉም አንዱ ከአንዱ ይተዋወቃል። ነገር ግን እኔ በዛ ሰዓት ጥቃት ያደርሱ የነበሩ ግለሰቦች በጣም ብዙ ናቸው። ፊታቸውም አዲስ ነው የሆነብን፣ ከሌላ ቦታ የመጡ ናቸው ብዬ ነው እንደኔ ግምት።
ለጠቅላይ ሚኒስትር አብይ አመራር ድጋፍ ለመስጠት ሰልፍ ተካሂዶ ከሰልፉ በኋላ ነው ይሄ ጥቃት የተጀመረው ብለውኛል።
ለድጋፍ ሰልፍ የወጡ ሰዎች
ሰምቻለሁ።
በሁለት አይነት ባንዴራ ነበረ እንትን ያደረገ ነበረ። በአንዱ በኦሮሞ ባንዴራ ነው ወይም ደግሞ ሁለተኛው የኦነግ ባንዴራ ነው የነበረው እና የኢትዮጵያ ባንዴራ እንኳን አይታይም ነበረ በሰልፉ ላይ። የኢትዮጵያን ሰንደቅ ዓላማ እኔ በበኩሌ አላየሁም በጭራሽ። ቀይ፣ አረንጓዴ፣ ቀይ አይነት ከለር ያለው በዛ አይነት ባንዲራ ነው አድርገው የነበረች
ያቁታል የኦነግን ባንዲራ እንደርሶ
በርግጠኝነት ባላቀውም በፌስቡክም ባንዳንድ ሚዲያ ተተላለፈ ምናየው ባንዲራ ተመሳሳይ ባንዲራ ነው ኦነግ ተብሎ ከመተላለፈው ባንዲራ
ጥሩ ግን እርሶ ይሄ ግጭት በእናንተ ላይ ደረሰው ግጭት ሆን ተብሎ ዘር ተኮር ነው ብለው አልቀደም እንዴት እንደዛ ፈረጁት
ዋናነት ወርቅ ቤት ስራ ላይ የተሰማሩት ሙሉ በሙሉ ትግሬዎች ናቸው። የአማራ ቤቶችም በእርግጥ የተመቱ አሉ። ሁለት ቤቶች ሆቴል ንግድ ስራ ላይ የተሰማሩ ብዙ ንብረት ወድሞባቸዋል። ትግሬ ቤት ሆቴሎችም እንትን ወድሞባቸዋል። ግን ይሄን ለማለት የቻልኩት ለምን መሰለህ? ስብሰባው ላይ የነበሩ አንዳንድ ወጣቶች ጩቤ የሚሆን ግሌ የሚይዘው ሲፈክሩ የሰማናቸው በራሳችን ይሄ ግሌ ግመል ለማረድ ብቻ ሳይሆን ትግሬ ለማረድ ወያኔ ለማረድ ነው። እኛ በርግጥ ብሔራችን ትግሬ ብንሆንም ወያኔ እንወክላለን ማለት አይደለም። በስም ትግሬ ወያኔ ነው ተብሎ መፈረጅ የለበትም። ከመፈክሮችም ጋራ የተያያዘ ስንሰማቸው ከነበሩ አባባሎችም ጋር ነው። ምናልባት የብሔር ተኮር ጥቃት ነው ብል የቻልኩት።
ዮሴፍ አያሌው ይባላሉ። የአማራ ተወላጅ ናቸው። በሆቴል ንግድ ላይ የተሰማሩና ጥቃት የደረሰባቸው ናቸው ተብሎ የተነገሩኝን ሰው ስልካቸውን ሞክሬ አነሱትም። እናንተም አልቀናኝም።
ክቡራትና ክቡራን አድማጮች፣ ቀደም ሲል በነበሩ የሰብአዊ መብት አያያዝ ችግሮችና በከሙስናም ጋርና በሌሎችም ሁኔታዎች ኢትዮጵያ ውስጥ ሲፈጠር ለቆየው ችግር የትግራይ ሕዝብ በምንም ሁኔታ ተጠያቂ አለመሆኑንና ተጠቃሚም እንዳልሆነ በመግለጽ የኢትዮጵያ ሕዝብ ጥንቃቄ እንዲያደርግ ጠቅላይ ሚኒስትር አብይ አህመድ ሰሞኑን ለሕዝብ ተወካዮች ምክር ቤት ንግግር ባደረጉበት ጊዜ ተማጽነው እንደነበረ ይታወሳል።
በአሰሳ ከተማ በዛሬው ዕለት በተከሰተው ከፍተኛ ግጭት የአራት ሰው ሕይወት ማለፉን ነዋሪዎች ሲናገሩ፣ ብሔራዊ ቴሌቪዥን ጣቢያ የአንድ ሰው ሕይወት መጥፋቱን ዘግቧል። በተጨማሪም ቁጥራቸው ያልታወቁ ሰዎች መቁሰላቸውንም ነዋሪዎች ገልጸዋል። ዛሬ በነባር ብሔረሰብና በስብጥር በሚኖሩ ብሔረሰቦች መካከል በተፈጠረው ግጭት የክልሉ ፖሊስ በአንድ ወገን ሆኖ ጥይት ተኩሶብናል ብለዋል። የክልሉ መንግስት ከፌዴራል የመጡ የጸጥታ አካላትና ከሀገር ሽማግሌዎች ጋር እየተነጋገርን ነው ብለዋል። ጽዮን ግርማ ዝርዝር አላት።
በቤንሻንጉል ጉምዝ ዋና ከተማ አሶሳ ውስጥ ነባር በመባል የሚታወቁት ብሔረሰብ አባላትን ጨምሮ የተለያዩ ኢትዮጵያውያን በስብጥር የሚኖሩባት ከተማ እንደሆነች ነዋሪዎች ይናገራሉ። ዛሬ በከተማው የተፈጠረውን ሁኔታ አስመልክቶ ያነጋገርናቸው ነዋሪዎች እንደሚሉት ቅዳሜ ዕለት በክልሉ ማኦኮሞ ወረዳ ቶንጎ ከተማ ጠቅላይ ሚኒስትር አብይ አህመድን ደግፈው ሰላማዊ ሰልፍ የወጡ ሰዎች ተደበደቡ በሚል መነሻ የተፈጠረው ግጭት በአምባሲ ወደ ተባለች ሌላ ከተማ ተዛምቷል። በእነዚህ ቀናት ውስጥ ነባር ብሔረሰብ ከተባሉት መካከል በቡድን ሆነው ከተማ ውስጥ ብጥብጥ ማስነሳታቸውንና በስብጥር የሚኖሩ የተለያዩ ብሔረሰብ አባላት ላይ ከከተማው ወጡልን በሚል ግድያ፣ ድብደባና ንብረት መውደም ተፈጽሟል ይላሉ። የክልሉ መንግስት ኃላፊዎችና የጸጥታ አካላት ነዋሪዎቹ ከቤት እንዳይወጡ ከማሳሰብ ውጪ ምንም አልተደረገልንም ያሉ ነዋሪዎች በዛሬው ዕለት በብዛት ሆነው ዱላ በመያዝ ወደ ከተማው አደባባይ ወጥተው እንደነበር ስማቸው እንዳይገለጽ የጠየቁ አንድ የከተማው ነዋሪ ለአሜሪካ ድምጽ ተናግረዋል።
ዛሬ ደግሞ የከተማው ነዋሪ የሆኑ ሌላው ብሔረሰብ አንድነት ሆኖ ይህን ነገር የሚያስቆምልን ከሌል ብሎ ሰልፈቷል። ያላቸውን ነገር ይዘው ሴት ወንድ ሳይል ወጣት ሳይል ሽማግሌ ሳይል ነው የወጣው። አብዛኞቹ ወጣቶች ናቸው። ትንሽ ከተረጋጋ በኋላ ሙሉ በሙሉ ግማሽ ከተማዋን ወጣት ነው ዱላ በጭራ የያዘውን መሳሪያ ይዞ ሲንቀሳቀስ የነበረው። እናቴ ሰራዊት ደግሞ ግማሽ ከተማውን ተቆጣጥሮ ያረጋጋ ነበር ወደ እነሱ መንደር እንዳይገባ። በዚህ ምክንያት ከተማ ውስጥ ከፍተኛ ብጥብጥና ተኩስ ነበር። ተኩሱ በጣም ኃይለኛ ነው። ከጠዋት ጀምሮ እስከዚህ ሰዓት ድረስ ይተኮስ ነበር። አሁን ገና ከአንድ 30 ደቂቃ በፊት ነው የተረጋጋው። እንግዲህ ሁላችንም በስጋት ቤት ውስጥ ተደብቀን ያለ ነው። መከላከያም ኃይል አለ፣ የፌደራል ፖሊስም አለ፣ የልዩ ኃይል ፖሊስም አለ፣ የሞቱ ሰዎችም አሉ፣ በአካል ጉዳት የደረሰባቸውም አሉ። መለየት አንችልም።
እኚህ ነዋሪ ከ30 ደቂቃ በፊት ነው የተረጋጋው ሲሉ እኔ ያነጋገርኳቸው ከምሽቱ 12 ሰዓት በኢትዮጵያ አቆጣጠር ሲሆን አሁን ከተማው በመከላከያ ሰራዊት ተረጋግቷል ይላሉ። ሌላ ስሙን መግለጽ ያልፈለገ ነዋሪ ጥቃቱ በከተማው ውስጥ ባለ ነው የተለያዩ የብሔረሰብ አካላት ላይ ነው ስላሉ ራሳችንን ለመከላከል ወጥተን ነበር ይላል።
ፖሊሶች ናቸው በጠያቀጡን ያሉት። አሁን በጣም እነሱ እኛን አሁን እንደ ህብረተሰቡ አይደለም እዚህ ጋር ፖሊሶች ናቸው። እኔ ባይኔ ሰው ሲገደል አይቻለሁ። ያው እንቁማ ያሉትኛ እዛ አካባቢ ላይ ዛባይ ብትር ብትር ይዘናል። እኛ ደግሞ መሰረን ሲጀምር እኛ ምንም የለንም። እንትን የሚጎዳው ብትር ብቻ ነው የያዝነው። እነሱ ደግሞ ክላሽ ይዘዋል።
ነዋሪዎቹ እስካሁን የአራት ሰው ህይወት አልፏል። ብዙ የቆሰሉ ሰዎች አሉ። በአምቡላንስም ሲወሰድ አይተናል ብለዋል። የብሔራዊ የቴሌቪዥን ጣቢያው የአንድ ሰው ህይወት ማለፉን ዘግቧል። መጀመሪያ ላይ ያነጋገርናቸው ነዋሪ እንዲህ ያለ ዘግናኝ ግጭት ከዚህ ቀደም በከተማው ተከስቶ አያውቅም ነበር ይላሉ።
በጣም ስብጥር ያለው ከአሁን በፊት እንደዚህ አይነት ግጭት ተደርጎበት የማይታወቅ በጭራሽ። እንዲያውም በኢትዮጵያ ሁሉ ቦታዎች ላይ እንደዚህ አይነት ግጭቶች በነበሩበት ጊዜ ይሄ ሰላማዊ በጣም ተስማምቶ ተግባብቶ አብሮ የሚኖር ህዝብ ነበር። ግን ከቅርብ ጊዜ ወዲህ እንደተፈጠረባትም በጣም ጥቂት በሆኑ ወጣቶች እንደዚህ አይነት እንቅስቃሴ ተጀመረ። ሰው ፈርቶ ወደ ቤቱ ገባ። ግጭቱ እንዳይባባስም ፖሊስ የከተማውን ነዋሪ ከቤት እንዳይወጣ ይከለክል ነበር። ያም ሆኖ ግን አንዳንድ ጉዳቶች ደርሷል። በዚህ የተነሳ ነው ዛሬ ሰው አምርሮ የወጣው።
በዚህ ጉዳይ ላይ ምላሽ ለማግኘት ወደ ቤንሻንጉል ክልል ፕሬዚዳንት አሻሌ ሀሰን የእጅ ስልክ ላይ ደውለን ነበር። ስልካቸው አይነሳም። የከተማው አስተዳደር ኃላፊም የእጅ ስልክ ላይ ደውለን ነበር። እሳቸውም አይነሳም። በቢሮ ስልክ ደውለን ነበር። አንድ ሰው አገኘን። እሳቸው ስሜን አትጥቀሱ፣ መልሱ ግን ይኸው ነው አሉ።
በሽማግሌዎች እየተጠቀም በማረጋጋት ስራ ላይ ነው እየተሰራ ያለው። አሁን መከላከያም የክልሉ ጥታይም ተረጋግቶ ለማረጋጋት ስራ እየተሰራ ነው ያለው። አሁን ችግሩ ይቀረፋል የሚል እምነት ነው ያለን። ያየሁትም ነገር ይሄ ነው።
ያነጋገርኳቸው የከተማው ነዋሪ መፍትሄው ያለው የክልሉ ባለስልጣናት ጋራ ነው፣ የፌዴራል መንግስትም ጉዳዩን በሚገባ ሊያጤነው ይገባል ብለዋል።
የከተማ ነዋሪ መፍትሄ አስተዳደር አለ፣ የክልሉ ዋና ከተማ ነው አሶሳ ማለት፣ የከተማ አስተዳደር አለ፣ ብዙ ሽማግሌዎች ያገራሉ፣ ከበርታም ወገን ከሌላውም ብሄር እነዚህ ሰዎች ተውጧቶ ማክረው እነዚህ ወጣቶች መምከር ማስመከርና ግጭቱን ማርገብ ሲገባ ምንም የሚደረግ እንቅስቃሴ የሚታይ የለም። እንግዲህ ውስጥ እሱን የሚሰሩትን ነገር አናውቅም። ህዝብ ግን ሰብስቦ ህዝብን ለማረጋጋት ህዝብም ሽማግሌዎችን ሰብስቦ ይህ ስራ መሰራት የነበረበት የመጀመሪያ ቀን ጀምሮ ነው። እስከ ዛሬ ድረስ ቆይቶ ይሄ ነገር እየተባባሰ እንዴት ማድረግ የአስተዳደር ድክመት ይመስለኛል። እንግዲህ ያው አንዳንድ ዛሬ ጠዋት ላይ በጥቂት ስርዓት አልበኛ ወጣቶች እንዲህ ግጭት ተነስቷል እና ተረጋጉ የሚል በማይክራፎን ያወጁ ነበር ከተማ ውስጥ ጠዋት ላይ። ከዚያ በኋላ ደግሞ ቀጥሎ ያለውን ነገር ከአሁን ሰዓት ድረስ ምንም ነገር ለህዝቡ የሚታወቅ ነገር የለም። ለህዝቡ የሚነገር ነገርም የለም። ተረጋጉ፣ ይሄ ሆኗል፣ እንደዚህ ሆኗል ተብሎ ለህዝቡ የሚገለጽ ማንኛውም አይነት ነገር ስለሌለ እንግዲህ አሁን ለጊዜው ጸጥታው ከሰላሳ ደቂቃ በፊት ከነበረው የተሻለ ነው።
የፌዴራል መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር አቶ አህመድ ሸዴ በትላንትናው ዕለት በሰጡት መግለጫ የቅዳሜው የቦምብ ፍንዳታ ያልተሳካላቸው አካላት ያደርጉታል ብለው ከገለጿቸው ጉዳዮች አንዱ ግጭቶችን በተለያዩ አካባቢዎች የመቀስቀስ አዝማሚያ ሊኖር ይችላል ማለታቸው ነው። በቤንሻንጉል ጉምዝ ማኦኮሞ ወረዳ ቶንጎ ከተማ ቅዳሜ ዕለት ለጠቅላይ ሚኒስትር አብይ አህመድ የድጋፍ ሰልፍ የወጡ ነዋሪዎች በክልሉ ልዩ ፖሊስ ታጣቂዎች በተተኮሰ ጥይት የሁለት ሰው ህይወት ማለፉን፣ 40 ሰዎች መቁሰላቸውን በትላንትናው ዕለት ነዋሪዎችና የአጎራባች ወረዳ ፖሊስ ኃላፊዎች መግለጻቸውን፣ የክልሉ ፖሊስ ሁኔታውን ማስተባበሉን፣ ይህንን ተከትሎም ሰኞ ዕለት ባምባሲ እና አሶሳ ከተማ ግጭቱ መዛመቱን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አመሰግናለሁ ሲሆን ወደ ተከታዩ የመጽሔት ዘገባ እናልፋለን። ወደ ዩናይትድ ስቴትስ ለመጓዝ አብዛኛው ህዝባቸው ሙስሊም ከሆነ አምስት ሀገሮች የሚነሱ መንገደኞች ወደ ዩናይትድ ስቴትስ እንዳይገቡ ፕሬዚደንት ዶናልድ ትራምፕ ቀደም ሲል አውጥተው የነበረውን ትዕዛዝ የሀገሪቱ ጠቅላይ ፍርድ ቤት አጽንቷል። ፍርድ ቤቱ ውሳኔውን የሰጠው ትናንት ማክሰኞ ነበር። የዋይት ሀውስ ሪፖርተራችን ፓትሲ ዊዳኩስ ዋራ ያጠናቀረችውን ዘገባ ሄኖክ ሰማግዜር ያቀርበዋል።
አምስቱ ሀገሮች ኢራን፣ ሊቢያ፣ ሶማሊያ፣ ሶሪያና የመን ሲሆኑ የእነዚህ ሀገር ዜጎች ወደ ዩናይትድ ስቴትስ እንዳይመጡ በፕሬዚዳንት ትራምፕ የተላለፈውን ትዕዛዝ ህጋዊ ድጋፍ አለው ሲል የዩናይትድ ስቴትስ ጠቅላይ ፍርድ ቤት ያሳለፈውን ውሳኔ በዋሽንግተን ዲሲ የተሰባሰቡ ሰዎች ተቃውመው ድምጻቸውን ሲያሰሙ ነው የዋሉት። አምስት ለአራት በሆነ ጠባብ አብላጫ ድምጽ የተላለፈው ውሳኔ በአራት ወጋ አጥባቂ ዳኞችና ዳኛ ጆን ሮበርትስ ድጋፍ ነው ህጋዊነቱ የጸናው። ፕሬዚዳንት ትራምፕ የብሔራዊ ደህንነት ስጋት ካደረባቸው ከየትኛውም ሀገር ቢሆን የሚመጡ ሰዎችን የመከልከል ሰፊ ህጋዊ መብቶች አላቸው ብለዋል ዳኞቹ በውሳኔያቸው። ፕሬዚዳንት ዶናልድ ትራምፕ የአሜሪካ የህዝብ ተወካዮች ጋር በተነጋገሩበት ወቅት ውሳኔውን አወድሰዋል።
This is a great victory for our constitution. We have to be tough and we have to be safe and we have to be secure.
ይሄ ታላቅ ህገ መንግስታዊ ድል ነው። በአቋማችን መጽናት አለብን። ደህንነታችንን ማስጠበቅ አለብን። በትንሹ ወደ ሀገራችን የሚመጡ ሰዎች እነማን እንደሆኑ ማወቅና ጀርባቸውን ማጥናት ደህንነታችንን ለማረጋገጥ የምናደርገው ትንሹ ነገር ነው።
የፌደራል ፍርድ ቤቶች ከዚህ በፊት የፕሬዝዳንቱ ትዕዛዝ ህጋዊ አይደለም ሲሉ ውድቅ ማድረጋቸው ይታወሳል። ትራምፕ ይህንን የጉዞ እገዳ የጣሉት ስልጣን በያዙበት የመጀመሪያው ሳምንት ሲሆን ተግባራዊነቱ ግን ለበርካታ ወራት በፍርድ ቤት ክርክሮች ተስተጓጉሎ ቆይቷል። ይህንን ቀባ የሚቃወሙ ሰዎች ውሳኔው የሙስሊሞችን መብት ይጻረራል ሲሉ ድምጻቸውን ሲያሰሙ ቆይተዋል። የአሜሪካ ሙስሊሞች ምክር ቤት ስራ አስኪያጅ ኒሃድ አዋድ እንዲህ ይላሉ።
They are ruining our legacy as a nation, but we are the people and we the people.
እንደ ሀገር ያሉንን እሴቶች እያጠፋቸው ነው። እኛ ዜጎች በሀገራችን የሚወሰኑ የፖለቲካ መመሪያዎችን የመምራት ችሎታ አለን። ከተደራጀን ለውጥ ለማምጣት እንችላለን። በውሳኔው በእጅጉ ያዘነን ቢሆንም ተደራጅተን ለለውጥ በመታገል አሜሪካዊ እሴቶችን እንዳይጣሱ እንታገላለን። ሀገራችን የተመሰረተችበት አብይ መርሆም ይኸው ነው።
የጠቅላይ ፍርድ ቤቱ ውሳኔ ህገ መንግስታዊ ማረጋገጫ ከመስጠት ውጪ በተግባር የሚለውጠው ነገር አይኖርም። ምክንያቱም ከፍተኛው ፍርድ ቤት በተሐሳስ ወር የጉዞ እገዳው ተግባራዊ እንዲሆን በመፍቀዱ።
የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ይከተላል። አሁን ከምሽቱ 3 ሰዓት ከ37 ደቂቃ ነው አዲስ አበባ ላይ። የስርጭቱ ፕሮዲውሰር ንጉሱ ታምሬ ነው። ቴክኒሻኑ ቫስኮ ቮላሪች ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቋል። እያስተናገድናችሁ ያለነው ሰሎሞን አባተና
አዳነች ሳየነን። አሁን የስፖርት ዘገባ ይቀርባል።
ክቡራትና ክቡራን አድማጮች፣ አሁን ሰርቢያና ብራዚል እየተጫወቱ ናቸው። 37 ደቂቃ ነው አሁን ጨዋታው ከተጀመረ። 35 ደቂቃ ከ10 ሲሆን ከጥቂት ደቂቃዎች ከአንድ ከሁለት ደቂቃ በፊት ማለት ነው የብራዚሉ ፖሊኞ በሰርቢያ ቡድን ላይ ባስቆጠረው ግብ 1-0 እየመራ ነው ብራዚል። ይህ የ2018 የዓለም እግር ኳስ ዋንጫ ምድብ ማጣሪያ ነገ ይጠናቀቃል። በ16ቱ ቡድኖች መካከል የሚካሄደው ወሳኙ የጥሎ ማለፍ ውድድር ቅዳሜ ይጀመራል። ከነገ በስቲያው ሰለሞን ክፍሌ።
እንደምን አመሻችሁልኝ የተከበራችሁ አድማጮቼ። በመድሪድ ያሉ የዓለም ምርጥ የእግር ኳስ ተጫዋቾች በሙሉ ዛሬ የሚገኙት ሩሲያ ውስጥ ነው። ውድድሮቹም ጀርመን የ2006ቱን የዓለም ዋንጫ ካስተናገደች ወዲህ ወደ አውሮፓ ሲመለስ ከ12 ዓመታት በኋላ ለመጀመሪያ ጊዜ መሆኑ ነው። የአርጀንቲናው ሊዮኔል ሜሲ ዘንድሮ የዓለም ዋንጫን በማከል እስከዛሬ በታሪኩ ያስመዘገበውን ድል ያሟላ ይሆን? አርጀንቲና የዓለም ዋንጫን ካገኘች 32 ዓመታት ሆኗታል። በዋንጫ ድርቅ ተመታ ቆይታለች። ለ2006ቱ የአውሮፓ ሻምፒዮን ላበቃው ለፖርቱጋሉ ኮከብ አጥቂ ለክርስቲያኖ ሮናልዶም መስኮቱ እየተዘጋ ይመስላል። ጥረቱ ላይሳካ ይችላል ለማለት የግር ስብራት ደርሶበት በከፍተኛ ጥንቃቄ የገባውስ የብራዚሉ ኔይማር ብሔራዊ ቲሙን ለ6ኛ የዓለም ዋንጫ ያበቃ ይሆን? እነዚህ ጥያቄዎች ከብዙ የስፖርቱ ቤተሰቦች ሲሰነዘሩ የቆዩ ናቸው። ወደ ግጥሚያዎቹ ውጤቶችና ቀጣይ መርሃ ግብሮች አልፋለሁ። የ2018 የዓለም እግር ኳስ ዋንጫ የኢና ኤፍ ምድቦች ማጣሪያ ፍጻሜውን የሚያገኘው ዛሬ ነው። በስካሁኑ ጥረቶቿ ብዙም ያልተሳካላት ብራዚልም ከሰርቢያ ጋር ስትፋለም በላብ እንደምትጠመቅ ከወዲሁ ተተንብዮአል። ቢያንስ እኩል መውጣት ይተበቅባታል። የኔማሯ ብራዚል አሁን ከሰርቢያ ጋር ስትጋጠም አለበለዚያ ለጥሎ ማለፉ ሰዓት ድርስ ትቀርና ሻንጣ መቀርቀብ ውስጥ ትገባለች። ሌላዋ ስዊዘርላንድም ኮስታሪካን ካላሸነፈች ወደ ቤቷ ለመመለስ ዝግጅት መጀመር ሊኖርባት ነው። ሰርቢያ በብራዚል ከተሸነፈችላት ግን እኩል መውጣት ያድናታል። ከኢምድብ ዛሬ ያሸንፋል ተብሎ ቅድሚያ ግምት የተሰጠው ሜክሲኮ ነበር። በስዊድን 3-0 ተገርፏል። እዳው ለማን ተረፈ ታዲያ? በስዊድን በከፍተኛ ግብ ልዩነት ማሸነፍ ለጀርመን ለወቅቱ የዓለም ሻምፒዮኖች በቃ ተሰናበቱ፣ ከዓለም ዋንጫ ለጥሎ ማለፍ ሳይበቁ። ከደቡብ ኮሪያ ጋር ነበር ዛሬ የተጫወቱት። ውጤት ደቡብ ኮሪያ 2-0። የነገውን የጂ እና ኤች ምድብ ማጣሪያ ግጥሚያዎችን መርሃ ግብራችን ላብቃ። ነገ ሐሙስ ይሆናል የምድብ ማጣሪያዎች ተጠናቀው 16ቱ ቲሞች ወደ ጥሎ ማለፍ ወሳኝ ውድድሮች የሚገቡት። ከነገ በስቲያ አርብ ረፍት ይሆናል። ቅዳሜ ነው የሚቀጥለው። ነገር ግን ከጂ ምድብ እንግሊዝ ከቤልጅግ፣ ፓናማ ከቱኒዚያ፣ ከኤች ምድብ ጃፓን ከፖላንድ፣ ሴኔጋል ከኮሎምቢያ ይጋጠማሉ። ሁሉንም እየተከታተልን ለማቅረብ እንሞክራለን። ቅዳሜ በፈረንሳይና አርጀንቲና፣ በኡራጓይና ፖርቱጋል የሚካሄዱት ሁለት የጥሎ ማለፍ ግጥሚያዎች አንበሶቹ የሚለኩበት ነው ተብሏል። አምልጣችሁ። እኔ ስራዬ ነው፣ ቲቪ ላይ ተሰክቼ ቆያለሁ። ነገ መለሳለሁ። ደህና ቆዩኝ። ሰለሞን አዳነች ወደ እናንተ።
ገላገልከን እኛ እንዳንሰካረከን ቲቪው ላይ እናመሰግናለን ሰለሞን ክፍሌ። ነገ ደግሞ እንጠብቃለን። ወደ ተከታዩ ዝግጅት እንለፍ። ሴቶችና ቤተሰብ ነው።
ባለፈው ሳምንት በሁለት ታዋቂ አሜሪካውያን ላይ የደረሰው ድንገተኛ ህልፈት እስካሁን እያነጋገረ ነው። በተለያዩ የዓለም አካባቢዎች እየተዘዋወረ የህዝብን ምግቦችና ባህሎች በሚያስታውቅበት ፓርትስ አንኖን በተባለው የሲኤንኤን ቴሌቪዥን ፕሮግራሙ ተወዳጅነት ያተረፈው አንቶኒ ቦርዲን የራሱን ህይወት አጥፍቷል። ከሱ ቀደም ብሎም ዝነኛዋ የፋሽን ዲዛይነር ኬት ስፔድ በተመሳሳይ መንገድ ህይወቷን አጥፍታለች። የሁለቱ ታዋቂ አሜሪካውያን ህልፈት ሰሞኑን የቤተሰብ ፕሮግራም አዘጋጅ ቆንጅት ታዬ ያነጋገረቻቸው ዋሽንግተን ዲሲ ውስጥ የሚሰሩ የስነ ልቦና ሐኪም ዶክተር ኢሌኒ ጌታቸው የህክምናው እርዳታ ምን እንደሚመስል ባለፈው በማብራራት ከጀመሩት ይቀጥላሉ።
ልዩነት አለው። ጫፍ ላይ ያለ ሰው እና ራሴን ማጥፋት እፈልጋለሁ ወይንም እያሰብኩ ነው ሲባል ቶሎ ብሎ ኤመርጀንሲ ሩም ሲወሰድ ያለው ህክምናና እነዚህ ስነ ልቦና ፕሮፌሽናሎች ጋር ሲኬድ ያለው ህክምና አንድ አይነት አይደለም። ኤመርጀንሲ ሩም ሲኬድ አትሊስት ከ24-72 ድረስ ሆስፒታላይዝ ይደረጋል ያ ሰው
እና ሶስት ቀን ያህል ማለት ነው።
ያ ለሶስት ቀን ያህል ኢቫሉዌት ያደርጋሉ። በተለይ ደግሞ ያ ሰው ማሰብ ብቻ ሳይሆን አስባለው ብቻ ሳይሆን ራሳቸውን ለመግደል ሙከራ ያደረጉ ስቴብላይዝ እስከሚሆኑ ድረስ እስከሚረጋጉ ድረስ ያንን እንግዲህ በሆስፒታሉ ነው። አንድ ለአንድ ሰው ያናገራቸዋል። ግሩፕም አለ፣ እዛም ይሳተፋሉ። ከዛ በኋላ ደግሞ መድኃኒትም ሊሰጧቸው ይችላሉ። ግን ይሄ ኢንዲቪጁዋሊ የስነ ልቦና አዋቂ ጋር ሄዶ እርዳታ የሚፈልግ ሰው እንግዲህ ያው የመጀመሪያ ወሰስ ይደረጋል። ምን ያህል ነው የሚቆየው ለማለት ትንሽ ያስቸግራል። እንደዛ ሰው ሁኔታ ነው፣
እንደየሰው ሁኔታ ነው፣
በየሰው ሁኔታ ነው። ምንድን ነው ሪሰርች የሚያሳየው እንግዲህ ስነ ልቦና አዋቂ ጋር የመነጋገር እና መድኃኒት ሲወሰድ ማች ሞር ኤፌክቲቭ ይሆናል ይባላል። ግን እንደ ሰው ነው። እንደገና
የተዋጣ ህክምና ይሆናል።
አዎ፣ ቶክ ቴራፒ የምንለው በማውራት ብቻ የሚንለው በሱ ካልሰራ ብዙ ጊዜ መድኃኒት ሬኮመንድ እናደርጋለን። ከዛ ካሉበት ሁኔታ ትንሽ ጸባያቸው ሙዳቸው ኤሌቬትድ እንዲሆን የዚያን ጊዜ መነጋገሩም ሞቲቬት ያደርጋቸዋል፣ ያነሳሳቸዋል።
መነጋገር እንዲጀምሩ ይረዳል።
እንዲጀምሩ መነጋገር እና ደግሞ ቢሄቪየር ቼንጅም እንዲያመጡ ይረዳቸው።
የባህሪ ለውጥ እንዲያመጡ እንግዲህ ከሰው መነጋገር፣ ራስን የራስን እንክብካቤ ማሻሻል የመሳሰሉ ይመስለኛል። እርስ በርሶ ሙያ ገባሁ እንጂ
ያ ይቅርታ።
ጣልቃ ገባሁ። እሺ።
ኖ በጣም አመሰግናለሁ። ማሪ መስፈሲም አይደለም ሰው እሱን ለሱ ይረዳቸዋል። የዚያን ጊዜ በደንብ መነጋገርም የተከሰተውን ነገር ግልጽ አድርጎ ማየትም ሁኔታ ሊኖራቸው ይችላል። አንድ ሰው የአይምሮ ጭንቀት ሲኖረው ምንም ነገር ማየት አይችልም፣ ምንም ነገር ሊከፈትለት አይችልም። ግን ቅድም እንዳልኩት እንደው ያሉበት ደረጃ ይወስነዋል። በመነጋገር ብቻ የሚፈታ ካልሆነ ግን መድኃኒቱን ከወሰዱ እዛ ደረጃ ላይ መድረስ ይችላሉ።
በማህበረሰባችን ዘንድ ያለው ይሄ ችግር ምን ያህል ነው? መጀመሪያ እሱን ይግለጹልንና በሕክምናና በእርዳታ ረገድ ያለውን ክፍተት ደግሞ ይሄዱበታል።
ይሄን ያህል ነው ብዬ መናገር አልችልም። ምንም አይነት ሪሰርች የተሰራበት ነገር የለም። ግን እንደምሰማውና እንደማየው ከሆነ ራሱን የሚያጠፋ ሰው ቁጥሩ እየበዛ መጥቷል።
እዚህ አሜሪካ ነገሩ
እንደዛም ስል ደግሞ እኔ የምኖርበት አካባቢ ያው ዲሲ ኤሪያ፣ ሜሪላንድ እና ቨርጂኒያ ኤሪያ ውስጥ እኛ እዚህ አካባቢ ነው ብዙ ሀበሻ ያለው ከሌላው አካባቢ። ቁጥራችን ወደ ላይ እየወጣ ነው። ብዙ ጊዜ የእኛ ህብረተሰብ እኔ እንደማውቀው ከሆነ ልክ ችግሩ ሲፈጠር እርዳታ ከመጠየቅ ይልቅ ከቁጥጥር ውጪ ከሆነ በኋላ እርዳታ ሲመጣ አንዳንድ ጊዜ በጣም ያስቸግራል ለመርዳት። እሱ ብቻ ሳይሆን ያ እርዳታውም ደግሞ ጠቃሚም ላይሆን ይችላል፣ ወይንም መረዳትም ያለባቸውን ያህልም ላያገኙ ይችላል። ብዙ ጊዜ እኛ ሰው ችግሩን አምቆ ይቆያል። በዛ ላይ ደግሞ ስነ ልቦና አዋቂዎች ጋራም ለመሄድም ፍላጎቱ አይኖረውም ማለት ትንሽ ያስቸግራል። ስግማ አለው ስነ ልቦና። ስለዚህ
እንደ ነውር፣ እንደ ሀፍረት
ሀፍረት አለ ነውራል እንደዛ ተብሎ ስለሚታይ ብዙ ጊዜ እርዳታ አይፈልጉም።
ለዚህ ነው ምን ይመስሎታል ምክንያቱ?
ባህላችንም ነው። እኔ እንግዲህ እስከማውቀው ድረስ እዚህ ሀገር ስላደኩኝ ትንሽ ብዙ ምንትን ማለት አልችልም፣ ግን እኔ እስከማውቀው ድረስ አንድ ሰው የአይምሮ ችግር ያለበት ሰው ቤት ውስጥ ታምቆ እንደሚቀመጥ ነው። ያው ቤተሰቡ ፕሮቴክት ያደርገዋል። በዛ ላይም ደግሞ የከሌ ልጅና የከሌ እህቶ የከሌ ዘመድ ጨርቋን ጣለች ወይ እንደዚህ መባል ስለማይፈለግ ነው። ያን ችግር ደግሞ ቤት ውስጥ አድርገው የሚፈቱት ይመስላቸዋል። ይህንን ነገር ቤት ውስጥ የሚፈታ ነገር አይደለም። በጊዜ እርዳታ ከተጠየቀ የትኛውም ችግር መፍትሄ አለው እና በጣም መጥፎ ደረጃ ላይ ሲደርስ እርዳታ መፈለጉ ትንሽ ያስቸግራል። ያ ሰውም ይጎዳል፣ የታመመው ሰውም ቤተሰቡም ራሱ ይጎዳል።
የመረጃ እጥረት
አንደኛው እንደሱ ነው። አሁን ጥሩ ነገሩ ምንድን ነው? አይ ቲንክ ዲሲ ብቻ ነው መሰለኝ ቁጥራችን ስለበዛ እዚህ አካባቢ የሚሰጠው ኢንፎርሜሽን በሞላ በአማርኛ አለ። እንደዛ ማለት ሰው ያገኘዋል ማለት አይደለም። ስቲል ግን ስነ ልቦና ላይ ያተኮረ ትምህርት ያስፈልጋል ለህብረተሰቡ። አሁን እዚህ ቁጥራችን እየበዛ ነው፣ ልጆች ወልደናል። ቁጥራችን በበዛ ቁጥር ችግራችን እየበዛ ነው የሚመጣው እና ደግሞ የኛ ህብረተሰብ ምንም አይነት ልዩ አይደለም ከሌላ ህብረተሰቡ ጋራ። ማንደዛ ስል ሌላ ህብረተሰብ ያለው በሽታና ችግር እኛ ጋም አለ። ስለዚህ ትምህርቱ ያስፈልጋል። የት ነው እሱ እርዳታ ማግኘት የምችለው ብሎ ጥያቄ መጠየቁ ጥሩ ነው። በየቦታው ማግኘት ይችላሉ። እንደዛ አይነት ኢንፎርሜሽን ትምህርት ቤት ውስጥ አለ፣ ካውንስለሮች አሉ። እነሱን ሄዶ ለምሳሌ ቢጠየቅ የአማርኛ ተናጋሪ ፈልጋለሁ ወይንም ደግሞ ይህን ቋንቋ ፈልጋለሁ ሲሉ ይረዷቸዋል።
እርግጠኛ ነኝ ቤተሰቦችም ራሳቸው ደግሞ ችግሩ ያለባቸው ሰዎችም እርግጠኛ ነኝ ይህንን ውይይት ሰምተው ጥያቄዎቻቸውን ይዘው ይደውሉልናል ብዬ አስባለሁኝ። እንዲያረጉም እጋብዛለሁ። ማብራሪያ ለመስጠት ምክር ለመስጠት በዝግጅታችን በዚህ በቤተሰብ ፕሮግራም ቀርበው እንደሚሰጡልን እተማመናለሁኝ። ዶክተር ለኝ
በጣም አመሰግናለሁ። በጣም ደስ ይለኛል።
አመሰግናለሁ።
ተከታይ ዝግጅት ዲሞክራሲ በተግባር።
በኢትዮጵያ አሁን እየተካሄደ ያለው ዘመቻ አብዮቱን ለማጨናገፍ የታለመ በመሆኑ እንቃወማለን ይላል የኦሮሞ ነጻነት ግንባር። ሰሎሞን ክፍሌ ለግንባሩ ሊቀመንበር ለአቶ ዳውድ ኢብሳ ወደ አስመራ ደውሎ አነጋግሯቸዋል።
መሰረታዊ ለውጥ ያረገዘውን ንቅናቄ ለማጨናገፍ የሚካሄደውን ዘመቻ በዝምታ አንመለከትም ይላል የኦሮሞ ነጻነት ግንባር መግለጫ። በቅድሚያ አቶ ዳውድ ኢብሳ የኦነግ ሊቀመንበር ለትብብሩ አመሰግናለሁ።
እግዚአብሔር ይስጥልኝ። እናንተም
አብዛኛው የኢትዮጵያ ሕዝብ ያውም የሰሜኑም የደቡቡም የምስራቅና ምዕራቡ ሕዝብ የደገፈውን የለውጥ እንቅስቃሴ እንዴት ነው በዚህ መልክ ያያችሁ? ግንባሩስ በኦሮሞ ሕዝብ ስም ይህን መግለጫ ለማውጣት ምን ውክልና አለው?
እኛ በኦሮሞ ሕዝብ ስም መግለጫ የማውጣት መብት አለን። እኛ እንደምንረዳው ይህንን ትግል የተሰዋበት ትግሉንምና ድርጅቱን ደግፎ እስካሁን ድረስ ያደረሰው የኦሮሞ ሕዝብ ነው። በዚህ እንተማመናለን። በአገር ቤት የሚደረገውን እንቅስቃሴ የኦሮሞን ነጻነት ግንባርን ድጋፍና እንደዚሁም ዋናው ፕሮግራሙን ይዞ የሚንቀሳቀሱትን ማየት ይቻላል፣ ማዳመጥ ይቻላል፣ መከታተል ይቻላል። ከዚህ አልፎ ተርፎ እንግዲህ እኛ ፖል አንወስድም፣ ግን በራሳችን ላይ እንተማመናለን።
የኦሮሞ ነጻነት ግንባር ከተቋቋመ ከ1974 እንደ አውሮፓውያን ዘመን አቆጣጠር ጀምሮ መሆኑ ይነገራል። ታዲያ እንዴት ነው ጠንካራ የህዝብ ድጋፍ እንዳለው የሚገልጽ አንድ ግንባር እስካሁን ይህ ነው የሚባል ስኬት ያላስመዘገበው ሲሉ የሚጠይቋሉ? የእርሶ መልስ።
የኦሮሞ ነጻነት ግንባር በጣም የተሳካለት ድርጅት ነው። በዚህ አካባቢያችንና በተለይም በኢትዮጵያ ውስጥ የኦሮሞ ነጻነት ግንባር ራሱና በህዝቡ ላይ ብቻ ተደግፎ ከስንት በጣም አስቸጋሪ የሆኑ ኦፌንሲቭ ወይም ደግሞ በድርጅቱ ላይ እና በድርጅቱ ይዞ በሚንቀሳቀሰው ፕሮግራም ላይ ጥቃት ተደጋግሞ በኢትዮጵያን መንግስት ስልጣን በያዙት ላይ ተደርጎበታል። ከዚህ ሁሉ አልፎ እዚህ ደርሶ በዚህ አሁን ባለንበት ደረጃ ራሱን እንደ ከፍተኛ ኃይል የተከለ ድርጅት መሆኑ የኦሮሞ ህዝብም ያውቃል። የአካባቢው ፖለቲካና ወታደራዊ እንቅስቃሴዎች የሚከታተሉ በሙሉ ይህንን የሚክዱት አይመስለንም።
ዛሬ አዲሱ ጠቅላይ ሚኒስትር አብይ አህመድ ባቀረቡት የሰላም ጥሪና አብሮ መስራት ጥያቄ አዎንታዊ ምላሽ በመስጠት የተለያዩ የትጥቅ ትግል የሚያካሂዱትን ጨምሮ ሰላማዊ ትግል እናካሄዳለን የሚሉ ድርጅቶችም ወደ ኢትዮጵያ እየገቡ ነው። ሰላም ከተፈጠረና ዋስትና ከተሰጠ ኦነግስ ምን ምክንያት ሊኖረው ይችላል ይላሉ? ጦርነት ጊዜው ያለፈበትና የፋራ አስተሳሰብ ነው እየተባለ ነው።
የኦሮሞ ነጻነት ግንባር በኢትዮጵያ መንግስት ጦርነት ታውጆበት ወደ ትጥቅ ትግል የገባ ድርጅት ነው። የአሸባሪ ድርጅት ተብሎ አዋጅ የታወጀበት ድርጅት ነው። ይሄ አዋጅ አልተነሳም። ይሄ ጦርነት የታወጀበትም ይሄንን ጦርነት የሚያካሂድ በእኛም በኩል ኃይል አለ የተደራጀ እና መሬት ላይ አለ። በኢትዮጵያ መንግስት ደግሞ ያው ተደጋጋሚ ስልጣን ላይ የወጡ የያዙት ኃይል አለ። ይሄ እንዴት ይሆናል? ይሄ ጦርነት የተከፈተው እንዴት ያልቃል? ይሄ ስነ ስርዓት አለው? ዓለም አቀፋዊ ስነ ስርዓት አለ? ይሄንን እንዲፈጽሙና ለዚህ መፍትሄ ለማድረግ በበኩላችን ዝግጁ መሆናችንና ሶስተኛ አካል ባለበት መደምደሚያውን ለማድረግ የኦሮሞ ነጻነት ግንባር ዝግጁ መሆኑን ደጋግመን ገልጸናል። ይህንን እየጠበቅን ነው። በበኩላችን ይሄ ከኢትዮጵያ መንግስት ነው የሚጠበቀው አሁን ስልጣን ከያዙት
እና እየተካሄደ ያለውን የኤርትራና ኢትዮጵያ የሰላም ንግግርስ እንዴት አገኙት? ከእናንተ በኤርትራ ወደፊት የመቆየት አላማስ ጋር እንዴት ያዩታል?
የኤርትራና የኢትዮጵያ ጦርነት ከኦሮሞ ነጻነት ግንባር እዚህ መኖር ጋር የተያያዘ አይደለም። የኤርትራና የኢትዮጵያ ጦርነት ራሱን የቻለ ብዙ ደም የፈሰሰበትና መነሻውና ሰበቡም የታወቀ ነው። በኢትዮጵያና በኤርትራ መካከል በሰላም እንዲያልቅ የሚደረገውን እንቅስቃሴ የኦሮሞ ነጻነት ግንባር በምንም አይነት በስጋት አያየውም። ለአካባቢውና ለወደፊትም ለሚደረገው መፍትሄ መሰረት ነው ብለን ነው የምናየው። ነው ይሄ መፍትሄ ማግኘቱ እዚህ መኖራችንና አለመኖራችን ጋር የተያያዘ ነው ብለን አናምንም።
ግን በሁለቱ ሀገሮች መካከል የሚደረስ የሰላም ስምምነት አንዱ የሌላውን ተቃዋሚ እንዳይደግፍ ስምምነት ሊደረስ ይችላል የሚል ግምት ስላለኝ ነው።
እኛ በበኩላችን በሁለቱ አገር መሀል ስምምነት መድረስ የግድ በኦሮሞ ነጻነት ግንባር ላይ ጉዳት ያደርሳል የሚለውን አንጋራም። ጥቅምም ሊኖረው ይችላል የሚለው ከሱ ጋር ተያይዞ ሊመጣ ይችላል። ሆኖም የኦሮሞ ነጻነት ግንባር ትግልና ዋነኛው ኃይል ኢትዮጵያ ውስጥ ነው ያለው። ከ100% 98% ኢትዮጵያ ውስጥ ነው ያለው የኦሮሞ ነጻነት ትግል ኃይል፣ የኦሮሞ ነጻነት ግንባር። እዚህ ያለ ነው በጣም ትንሽ ነን። ከዚህ መውጣትም ቢመጣ ይሄን ያህል የሚያመጣው ጉዳት በጣም 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 ሚኒመም። ይሄ ደግሞ ይመጣል ብለን ደግሞ የምንሰጋው ነገር እስካሁን ድረስ አላየንም፣ ይመጣልም ብለን አናስብም።
በመጨረሻ አቶ ዳውድ፣ አሁንም ኦነግ ኦሮሚያን የመገንጠልና ነጻነት የማወጅ ዓላማው እንዳለ ነው ማለት ነው?
የኦሮሞ ነጻነት ግንባር እንደሚያምነው የኦሮሞ ሕዝብ በኃይል ነው የተያዘው። ነጻነት ይገባዋል፣ የተፈጥሮ መብቱ ነው፣ የዓለም አቀፍ ሕግ ይፈቅድለታል። የመገንጠልና የራሱን መንግስት የማቆምና ከሌሎች የኢትዮጵያ ሕዝቦች ጋር እንደገና ሌላ አይነት ኮንትራክት ገብቶ በአንድ ጥላ ስር የመኖር ውሳኔ የኦሮሞ ሕዝብ ነው። ይሄ የምናምንበት ነው። ግን ነጻነቱን ማግኘት አለበት። ነጻ ሆኖ ይሄንን ለመወሰን ሁኔታ መኖር አለበት። ለዚህ ነው የሚታገለው የኦሮሞ ነጻነት ግንባር።
አቶ ዳውድ ኢብሳ የኦነግ ሊቀመንበር፣ ለሰጡኝ አስተያየት በጣም አመሰግናለሁ።
እኔም አመሰግናለሁ ሰለሞን።
አድማጮች፣ አሁን ደግሞ አንዳንድ ዜናዎች እናነባለን። የሩሲያ ፕሬዚደንት ቭላዲሚር ፑቲንና የዩናይትድ ስቴትስ አቻቸው ዶናልድ ትራምፕ በአንድ ሶስተኛ ሀገር ተገናኝተው የመነጋገር ስምምነት እንዳለ የሩሲያ ባለስልጣኖች ጠቁመዋል። ስለ ጉብኝቱ ዛሬ ይፋ የተደረገው የዩናይትድ ስቴትስ ብሔራዊ የጸጥታ አማካሪ ጆን ቦልተን ከፑቲንና ከሌሎች ከፍተኛ የሀገሪቱ ባለስልጣኖች ጋር ለመነጋገር ሞስኮ በሚገኙበት ወቅት ነው። የክሬምሊን የውጭ ጉዳይ ፖሊሲ ረዳት ዩሪ ኡሻኮቭ ስለ ትራምፕና ፑቲን ተገናኝቶ መነጋገር ጉዳይ ነገ ሐሙስ በዝርዝር ይገለጻል ብለዋል። ትራምፕ እንደ አውሮፓ አቆጣጠር በመጪው ሐምሌ 11 እና 12 ቀናት በኔቶ ማለት በሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ጉባኤ ከተሳተፉና ብሪታንያን ከጎኙ በኋላ ቪየና ወይም ሄልሲንኪ ከሩሲያው መሪ ጋር ሊገናኙ እንደሚችሉ ተገልጿል።
ክቡራትና ክቡራን አድማጮች፣ የማጠቃለያ ዜናው ይኸው ነበር። የምሽቱ ዝግጅቶች በዚሁ ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሶሎሞን አባተና
አዳነች ፍስሐየንን
አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። እስከ ዝግጅታችን ፍጻሜ ባሉን ጥቂት ደቂቃዎች መሐሙድን ይዘንላችሁ መጥተናል። ሰላም በዓለም ዙሪያ ሁሉ። በእኛ በኩል ሰላም በደህና ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ
ye salam bana yid me kibran na che